機会が最高。
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ። ዛሬ ምሽት ሁለት መዝናዶች ይዘን መተናል። በመጀመሪያው ዘገባ ወደ ወሎ እንሻገራለን። ባምባስተል ወረዳ ወደምትገኝ አንዲት ቀበሌ ከመስፍን አራጊ ጋር እናመራና በመሪማ አርገው ቤት እንታደማለን። በዚያ ፋጢማ ቆሬ የተሰኘውን ለመውለድ ለደረሱ ነፍሰ ጡር እናቶች የሚደረገውን ልዩ ስነ ስርዓት እንቃኛለን። ተመልሰን ስንመጣ ደግሞ አዲስ አበባ ስዊድንና አሜሪካ የሚወስደንን ሌላ ጉዳይ እንሰማለን። የሙዚቃ ግብዣ ማይዘነጋም። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁን ቆያለን። መስፍን ይቀጥላል።
ወይዘሮ ፋጥማ ሙሄና ጎረቤቶቻቸው የማይቀሩበት ትልቅ ጉዳይ አለባቸው። ለመውለድ ቀናት ከቀሯት መሪማ አራጋው ጋር ተራራ በሚገማሸርበት ዳገት ልባቅልጦ ቁልቁለት ጉልበት በሚሰልብበት ተፈጥሮ ማራኪ በረከቷን ያለስስት በሰጠችበት አምባሰል ወረዳ 03 ቀበሌ ጫንጮ ጎጥ ወይዘሮ መሪማም ባህል ያቆየውን አገር ያላመደውን እንደወጉ ለመፈጸም ደፋ ቀና ያለች ነው።
እንመጡት እንግዶች የቀበሌ የድበርቲ የአገባ ሊውዳጃባቲቶች
ጸሎትም ያደርሱ ማለት ናቸው።
እነሱ ለቤት ዱዓ በአገር በዓል ዱዓ የሚያደርጉ ማለት ነው።
ለምንድን ነው በዚህ ሰዓት ልጠሪያቸው የፈለግሽው?
በአሁኑ ሰዓት ጠረቸው የፈለግኩት ያው የፋጢማ ቆሬ የሚባል የአገር በዓል ለወልድ ስለሆነ ለልጅ ዱዓ እንዲያደርጉልኝ።
በወሎና አካባቢው ለመውለድ ቀናት የቀሯት እናት ደግሳ ከወዳጅ ዘመዶቿ ጋር መልካም ምኞት የምትለዋወጥበት ባህላዊ ትውፊት ነው ፋጢማ ቆሬ። የስሙ አመጣጥ በቅጡ ተጠንቶ ባይሰነድም የአካባቢው ኗሪ ግን የራሱ መገለጫ አድርጎት ለዘመናት ዘልቋል። ለዚህም ነው ነፍሰ ጡሯ መሪማ ደከመኝ ሳትል መድከሟ። ለሷ ይቺ ቀን ልዩ ናትና እናም ከፈጣሪና ከወላጆቿ ቀጥላ የምታከብራቸውን ሰዎች የማስተናገድ ኃላፊነት ወድቆባታል።
ኩት ያው የነን የአገር ባህል ወዳጃ የሴቶቹ ድበት ሲገቡ መለያ ባህላችን ነው።
ስለዚህ እዚህ ቤት ውስጥ ጸሎት እየተደረገ መሆኑን ማሳያ ነው ማለት ነው።
ማሳያ መለያው እንትኑ የባህል የመለያው ነው።
ለእንግዶችሽ በምን በምን ተዘጋጅተሽ ነው የምትጠብቂያቸው?
ለእንግዶች የተለየ እንጀራና ወጥ፣ ቡቅሬ የሚባል የአገር ባህል እንደጠላ ቡቅሬ አድርጌ፣
የማያሰክር መጠጥ።
አዎ የማያሰክር፣ ያው እነሱ የሚያስፈልጋቸውን ነገር አድርጌ ጠብቃቸው።
አሁን ሁሉን ነገር ስታዘጋጅ የረዳሽ ሰው ነበር?
አዎ ጎረቤቶች፣ አቅራቢዎች፣ ጓደኞች ረድተውኛል። ስራው ላይ
ብዙም አልቆየም። በእድሜ ጠና ያሉ በሰልፍ የተደረደሩ እናቶች ወደ መኖሪያ ቤቷ ግቢ ዘለቁ። በአካባቢው ነዋሪዎች ዱበርቲ ተብለው ይጠራሉ። ሴት ጸሎት አድራጊዎች እንደማለት ነው። መሪዋ ዘንግ ይጨፍጣሉ። የጸሎት አድራሹ ልዑክ ተወካይ እንደማለት ናቸው። የአካባቢው ነዋሪ አበጋር ሲል ይጠራቸዋል። ምክንያቱ በውል ባይታወቅም የጸሎት አድራሾቹ ብዛት ሙሉ ቁጥር አይሆንም። እንደ አካባቢው ተጨባጭ ሁኔታ ሲያንስ 3 ሲበዛ 9 እንደሚሆኑ አጫውተውኛል። 5 አባላትን ያዘው የዱበርቲ ቡድን በየተራ የመኖሪያ ቤቱ በር ላይ ላፍታ ከተቀመጡ በኋላ ወደ ውስጥ ይዘልቃሉ። እዚያ በኩታ የተከለለ ልዩ ማረፊያ ተዘጋጅቶላቸዋል። ወይዘሮ መሪማ ለትልቅ እንግዶቿ ይመጥናል ያለችውን ምግብና መጠጥ ማዘጋጀትና ማቀራረቡን ቀጠለች። ጎረቤቶቿ በእያንዳንዱ ስራ ላይ ተሳታፊ ቢሆኑም የተዘጋጀውን ለእንግዶቿ የማቅረብ ኃላፊነት ግን የሷ ብቻ ነው። ስታቀርብም እንደሚቀርበው የምግብ ወይም የመጠጥ አይነት ምርቃት ይሰጣታል። ለገንፎ ምርቃ ጀባ፣ ለቡና ቀሃዋ ጀባ፣ ቡቅሪ እየተባለ ለሚጠራው የማያሰክር መጠጥ ፈርሶ ጀባ ትላለች። ጀባ እነሆ ተብሎ ሊተረጎም ይችላል። ጀባታውን ተከትሎ ምርቃን ይሽጎደጎዳል። እንዳቀረበችው ገንፎ ምጧ ገር እንዲሆን፣ እንዳዘጋጀችው ቡና እንደጠመቀችው ቡቅሪ የሚወደድ ልጅ ፈጣሪ እንዲሰጣት።
ሮፎ መረባ
መረባ
ወፎ ጀባልሽና
መረባ
ወገንፎ
መረባ
ወራ ኑሮ አላህ ይስጥሽ
መረባ
ያባሽ ማይስማው
መረባ
ትጥፎ አላህ አላህ ዘውል
መረባ
ሮፎ መረባ
መረባ
ምርቃ ጀባ ብለሻል
መረባ
የዘውን ብዲ
መረባ
በገር አላህ ያርገው
መረባ
ያው ገር በገር
መረባ
ያባሽ ማይስማሽ
መረባ
ታንሰማ
መረባ
ዳሪያ ጅንቁላ
መረባ
በልበላ አመት
መረባ
ሱቢበ
ማራባ
የችበሉን
ማራባ
የጸሎት መርሃ ግብሩ የምርቃት ሥርዓቱ ያመጋገብ ሂደቱ ዘፈቀዳዊ አይደለም ይልቁንም ያልተጻፈ ግን የተጠና ተውኔታዊ ተምሳሌት የተከተለ ነው ለምሳሌ ጸሎት አድራሾቹ ምጧ ቀላል እንዲሆን ሲመርቁ ውሃ የሞላበት ቅል በጃቸው ይዛሉ በምርቃኑ መሃል ድንገት የቅሉ ውሃ ይፈሳል እናቶቹም የሕፃን ድምጽ ያሰማሉ የቅሉ ውሃ በእንሽረት ውሃ ቅሉ ደግሞ በሚወለደው ሕፃን ተመስሎ ለምትወልደው እናት መልካም ምኞታቸውን ያ ሳሉ ጎረቤታቸውን በስራ ሲያግዙ የነበሩት ወይዘሮ ፋጢማ ሙሄ ይህ ወላጆቻችን ያቆዩን እኛ የተቀበልነው ለመጪው ትውልድ ባደራ የምናስረክበው ባህል ነው ይላሉ። እምነትና ዘር የማይለይ ሰውነት ብቻ የሚስተናገድበት ፋጢማ ቆሬ
ክርስቲያኑም ሙስሊሙም ዱዓ ያደርጋል። እንደኛ ባሻል አንለያይም አንዴ ነው።
በጸሎታቸው ላይ የምታነሳቸው ቁም ነገሮች ምንድናቸው?
ዱዓኑ አላህና ምንለም
ምን ይያላችሁት?
አላህ አድርስልን ደህና ተወለድልን ልጅ እንደህናቱ ይደግልን ይያልነ ነው። ፋጢማ ቆሌ ተደረገለት ልጅ አው አላህ የመረቀው ነው። ጥፋት አጠፋ ተመለስ ተለው ይመለሳል ማለት ነው። ዝምተው በደህና እንደወልድ ዱዓ ያድርጉልኝ። ከዛ ያው በደህና እንደወልድ ዱዓ ያድርጉልኝ ኢንሻአላህ በደህና ወልዳለሁ ብዬ ተስፋ አደርጋለሁ።
ስንተኛ ልጅሽ ነው አሁን ይሄ?
ሁለተኛ ልጅ።
በተመሳሳይ ሁኔታ እንደዚህ አይነት ጸሎት ተደርጎልሽ ነበር?
ተደርጎልኝ።
ከጸሎቱ ምን አገኘሽ ያለሽ?
ከጸሎቱ ሁሉንም ነገር ጥሩ ነገር አግኝቻለሁ።
ምን አገኘሽ ያለሽ?
ሰላም ወልጃለሁ፣ ጥሩ ልጅ ወልጃለሁ፣ ጤናማ ልጅ ወልጃለሁ። እነሱ ዱዓ እንዳደረጉ
ታላቅ እህቷ ትርንጓራጋውም ፋጢማ ቆሬ ሰው ባቅሙ አጋርነቱን የሚያሳይበት ተናፋቂ ዝግጅት መሆኑን ትገልጻለች።
ያው በተቻለው ሰው ዶቄትም ሆነ ስኳር እንዲያቀን የተገኘውን ተይዞ ያው እንደያታለች። ራስን እየዝኩና ሰራም ሁሉ ይረጃል። ፍቶል ዲሚው እንደዚህ ደግሞ በተሻለ የሚጠጣው ሁሉ ስኳር ይደቀጥ ይሆን ያምስም የተሻለው ባህል አለ። ያንኑ በቤትም እንዳይወለድ ያው የታክል ነው። ዛሬ ሐኪም ቤት ነው
ቤት ነው ያለሽው?
እኔ ሐኪም ቤት ነው። ያው ግን መጀመሪያ ፈድማ ቆሬ አደርጋለሁ፣ ግን የምወልደው ሐኪም ቤት ነው።
ስለዚህ ሳይንሱም እምነቱም አይጣረስም።
አዎ ይሄ ያው በሙስሊም ሆነ በክርስቲያን ሆነ መለያየት የለም። አብረን ዱዓ አብረን ነው አንድነት ሆነ
ዱበርቲዎቹ ከፈጣሪ በታች ለተሰጣቸው ክብር የሚከፍሉት ዋጋ ምስጋናና ጸሎት መልካም ምኞትና ምርቃን እንደሆነ ይናገራሉ። የዱበርቲዎቹ መሪ ወይዘሮ የሺ መኮንን ለወይዘሮ የሺ የጸሎት ፕሮግራሙ ልዩ ትርጉም አለው። የመጀመሪያው እንደ ጸሎት አድራሽ፣ ሁለተኛው እንደ ወናጭነት ከማህፀናቸው በበቀለችው ልጃቸው መሪማ ቤት መገኘታቸው።
አላህን ብራ ጠርታም ያለችና ሰው አርገኝ አላህ ብለን ከቤታችን እንመጣለን። መተን ዝውላ ጋና ውላ ገህ ያላህ መለመኛ ነው። መጀመሪያ እጃፉ ላይ ታስሮ እናገኛለን። እጃፉ ላይ ቁጭ ብለን እንገባለን። ትንወጣም እንዲያገባባችን ፊት የገባችሁ ኋላ ፊት ትወጣለች፣ ኋላ የገባችሁ ኋላ ትወጣለች። አላህን የለመለመን ነው።
እንደው በአጋጣሚ ዛሬ የፋጢማ ቆሬ ዝግጅቱ ላይ የርሶ ልጅ ነች?
አዎ።
እንዴት ተለየ ነገር ይፈጥራል ልጅ ላይ? አሁን የወለዱትን ልጅ ጸሎት ሲቀመጡ
እንግዲህ አላህን ይዣው አላህን ለአላህ መለመኛ ነው። እንዲያልጨነቅ እንዲያትጨነቅብኝ ጨርቋ ሳይሰማ ትወልጅልኝ አስታደን አላህ አቆልልኝ ነው። የ11 እናት ነኝ። 11 ወሶልዲው አርገው ሁሉም በየመስራ ይዘውልኛል። ይቺም አንዷ ናት። እና ጸሎት የትም ቀንም ጸሎት እናረጋለን። እጋጅ እናረጋለን። ምክርን ሰጣለን። ያው ዝጋላ ጋራ እንደዚህ ነው።
ዶቨርቲዎቹ ጸሎት ያደረጉለትን ልጅ አድጎስ ያገኙት የኔ ልጅ ነው ይያሉ ይጣራሉ ይባላል።
ያው እንጀልጆቻችን ነው መና እንደነዞቻችን እናዛቸዋለን። እንጀልጆቻችን ያከብሩናል።
በብዛት ምርቃን ነው ተታረጉትና ምን ምን ትላላችሁ?
ልጅሽ ይደግልሽ፣ ይህናው ልጅሽ ይደግልሽ፣ ማረግ ይደረስልሽ፣ ተመንግስትም ተአገሩን ጀምረን አገርም አግማን ይሁንልን ነው ምንለው። አገር ገናታ ሆነ ዘንቶ መቀበጥ የለም።
በወሎ አካባቢ ገናና የነበረው ፋጢማ ቆሬ አሁን ከትውስታ የራቀ ከተግባራዊነቱ እየተዘነጋ ይመጣ ይመስላል። ለኢትዮጵያውያኖች እንብዛም ቅርብ ያልሆነውን የምዕራባውያኑን ቤቢ ሻወርን በስልጣን የሚጠቅሱ የራሳቸውን ፋጢማ ቆሬ ግን ፈጠሩ የማያውቁ ቢያውቁም በኋላ ቀርነት የሚፈረጁ አልጠፉም። ይህ የመቅፋት አደጋ ያንዣበበበት ከማይዳሰስ ቅርስ የሚፈረጅ ባህል ህላዌው እንዲጠበቅ የሚመለከተው አካል ሁሉ ኃላፊነት ቢሆንም የአምባሰል ወረዳ ባህል ቱሪዝም ጽፈት ቤትን ጥረት ማድነቅ ግን ግድ ይላል። የጽፈት ቤቱ ኃላፊ ገነት ጌታሁንን አናግረናቸዋል።
በወረዳችን በርካታ ባህሎች አሉ። ከበርካታ ባህል ትውፊቶች አንዱ ፋጢማ ቆሪ ነው። እንዳየኸው ባህሉ ኦሪጂናል ሆኖ የተለያየ ማህበራዊ ትስስርን የሚያጠናክር ማህበረሰባችን አብሮ የመኖር ባህሎች እየተቸገረን በትንሽም በትልቅም ይሁን እየተረዳዳን የሚኖርበት ሃይማኖት ሳይለይ በአንድ ሆኖ ምንም የሌላቸው ባለው በተለያየ በአቅማቸው ሰው የሚረዳዳበትና የባህላዊ ትስስርን የሚያጠናክር ሆኖ ያለ ባህል ነው። እነዚህን ባህሎች እንዳይጠፉ ለማድረግ በቦታው ላይ በመገኘት ከሰዎቹ ጋር አብሮ በመዋልና እንደዚሁም ደግሞ ተመዝግቦ ኢታንጀብል ቅርስ ላይ ተመዝግቦ
የማይዳሰሱ
ቅርሶች ላይ ተመዝግቦ እንዲቀመጡ ጥረት እያደረግን ያለን።
በርካታ የህብረተሰብ ክፍሎች ቢሳተፉም በእድሜያቸው የገፉ ወይም ደግሞ ወላጆቻቸው ያስቀመጡላቸውን ታሪክና ባህል ልምድ ይዘው የሄዱ ሰዎች ናቸው። አሁን ብዙዎች ወጣቶች ይህን ባህል እየተገበሩት አይደለም ወይም እየዘነጉት ነው የሚል አንዳንድ አስተያየት አለና በተለይ ወጣቱ የራሱን ማንነት እንዲያስታውስ ከማድረግ አንጻር ምን መሰራት አለበት?
ያው አሁን ላይ በተለይ አሁን በዘመናዊ ነገሮች ነው ብዙ ነገር እየተቀየረ ያለው እየተረሳ ያለውና አሁን ያየናቸው ትልልቅ ሰዎች ናቸው ባህሉን እያከናወኑ እስከነውራኔውን ያሉት። ቢሆንም ግን ልጆች ናቸው አይታት ከሆነ ነፍሰ ጡሯል ድረስ ግን ያን ባህል ካለመርሳት አካባቢውን ላይ ያሉ ትልልቅ ሰዎች በመኖራቸው ምክንያት ይሄ ባህል እየቀጠለ ያለውና እነሱም ነገ ከነገ ወዲያ ደግሞ ይሄን ባህል አስቀጥለው የሚሄዱበትን መንገድ እንዲያመቻቹም እንዲቀጥሉም እኛም ጥረት እናደርጋለን።
ከቀናት በኋላ ፋጢማ ቆሬ ያዘጋጀችው ወይዘሮ ማርያማ በሰላም መገላገሏን ሰምተናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአምባሰል 03 ቀበሌ ጫንጮ ጎጥ።
Yeah.
መስፍንን ለቀደመው ዘገባው እናመሰግናለን። በተሰብ ፍለጋ ከጥቂት አመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት ያለመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩል እስካሁን ድረስ ከ200 በላይ ሰዎችን አገናኝቷል። ስራው አልፊ ቢሆንም በቀጣይ አመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ሙሉ ዘገባውን እናዳምጥ። ዛሬ 46 አመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበር። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በህይወት እንደሌሉ ነበር። የዛሬ 2 አመት ከግማሽ ካንዳ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነት እንዳለ አበስረው።
ደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ ያግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅናቴና ያክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን።
my cousin in Ethiopia in Addis Ababa and my mother.
ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከ4-10 አመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል።
I flew down just a couple of months after I got the letter actually.
ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው ሞክራለሁ።
Surrealistic is a word that I often use when I describe the situation.
ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፈለገ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉድፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የስጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ።
I was searching for both of my children's families and one of our children
በጉድፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉድፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅናት ለፍለጋ ተወጣ በፍለጋ ላይ እኔን ላገኛት ወይም ላውቃት ይችል ነበር። አሜሪካ ውስጥ የጉድፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ
ስለወሰንኩ።
ኢትዮጵያ ውስጥ ካላተረፈ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1000 በላይ በጉድፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉድፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉድፈቻ ተጠልጅ አለም ዘመድ ያላቸው ሰዎች ወይንም ደግሞ በጉድፈቻ ተፈተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ላውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን ያፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከመያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ።
የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ነው። ሁሉም አካላት እንደምትፈልገው ተባባሪ አይሆን። ጥቂቶች አላማህን ሊረዱ ይችላሉ፣ ሁሉም ግን አይሆንም። ምናልባት ፖሊስ ጋር ሄደህ ስትጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነህ እያለ ልትከላከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ፣ እነሱን ያው አመስግነን ማለት ነው። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታውቀውና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር። እንደዚህ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበበት አስገብተው ምናምን ሂደቱ ተጠናቆ በጉድፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ክልግለም እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን ስንል እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ስንለው በወንጀል ልንጠይቀው ነው የመሰለው። ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ።
እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ለፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ።
ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለሁም ልጄን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸውን እንደ ሰው ማይቆጥሩ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የስጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልድ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፈለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለዓይነ ስጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል።
And some of the things that we're having coming up soon are a couple of new initiatives. We're going to have a DNA database.
በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ ባሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው።
ድርጅቱ በኢትዮጵያን ቤተሰቦች በኩል የሚቀርቡ ያፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለሥራ ያልደረሱ ወጣቶችን አሊያም ደግሞ ካሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያላንዳሽ ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ያከናውንም አስቧል።
ፈጣሪ ጸጋ ማመስገኛዬ ጀግነት ቸርነቱ ማያዬ ማመስገኛዬ የፈጣሪ ጸጋ ማመስገኛዬ ጀግነት ቸርነቱ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ።
ከረባው ምስጋናን ስዋየው ነገር